የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐምሌ 3 2015 ዓ.ም መሰናዶ ጀመረ። በቤንሻንጉል ጉምዝ ሲቪሎች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ገለጹ።
በአጠቃላይ ከመኪናው አንድ 10 ሰው ከዘኛ አንድ 6 ሰው አንድ 16 ሰው ቆሰለም ደግሞ እንደዚያው 9 ሰው ነው 10 ሰው ያው ሆስፒታል ይባላል። ያው ሆስፒታሉ ያው መረጃው ምስል እንዳይኖረ ብታ 27 ሰው ነው መኪናው ላይ የተመጣው። በሚኒሻዎቹ ጋር አንድ 6 ሰው ነው ያው ነገ ሚኒሻዎቹን ተገደሉ በስተኋላ እየገቡ ያው
የሰማችኋቸው ከአካባቢው ነዋሪዎች እንዲሁም ደግሞ ከአይን እማኞች መካከል አንዱን ነው። በአብይ ርዕሳችን የሚደመጥ ዘገባ ነው የሚሆነው። በሌላ በኩል ደግሞ በትግራይ ሰልፍ የወጡ ሴቶች ሰብአዊ እርዳታው እንዲቀጥልና የፕሪቶሪያው ስምምነት በምልአት እንዲተገበር ጠይቀዋል። ይህም ወደ በኋላ ላይ የሚደመጥ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። የምሽቱን መሰናዶ በመምራት ኤደን ገረመው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ምስልና ድምፅ ቅንብሩን ታከናውንልናለች። ጽዮን ግርማ የምሽቱ ዋና አዘጋጅ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ ደግሞ በቪኦ አምሃሪክ የፌስቡክ ገጻችን ላይ እንዲሁም ደግሞ ቪኦ አምሃሪክ ድረገጽ ላይ ተከታተሉ ዘንድ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ የምንዘልቅ ይሆናል። አሁን ወደ ዓለም ዜናዎች ነው የምንሻገር።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። 4 አባላት ያሉት የልማት በይነ መንግስታት ባለሥልጣን ኢጋድ ቡድን በሱዳን በመካሄድ ላይ ያለውን ግጭት በተመለከተ የአቋም መግለጫ ማውጣቱ፣ ጀርመን ውስጥ በተካሄደ የኤርትራውያን የሙዚቃ ፌስቲቫል ላይ ግጭት ተነስቶ ከ20 የሚበልጡ የጀርመን ፖሊስ አባላት መጎዳታቸው፣ እንዲሁም የኢራኑ ፕሬዚደንት አፍሪካን ሊጎበኙ ነው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። 4 አባላት ያሉት የልማት በይነ መንግስታት ባለሥልጣን በምጻሩ ኢጋድ ቡድን በሱዳን በመካሄድ ላይ ባለው ግጭት ላይ ለመነጋገር አዲስ አበባ ላይ ዛሬ ስብሰባ አካሂዶ የአቋም መግለጫ አውጥቷል። ቡድኑ ባወጣው የአቋም መግለጫ በሱዳን ያለው ችግር ወታደራዊ እርምጃ እንደማይፈታውና የቡድኑ ጥረትም የሁለቱን ተፋላሚ ወገኖች መሪዎችን ፊት ለፊት በማገናኘት ላይ የሚያተኩር እንደሚሆን አስታውቋል። የኢጋድ ቡድን በተጨማሪም ሁለቱ ወገኖች በአስቸኳይና ካለምንም ቅድመ ሁኔታ የተኩስ ማቆም ስምምነት እንዲፈርሙ፣ የስምምነቱን ተግባራዊነት በተመለከተም ቁጥጥር የሚደረግበት መንገድ እንዲበጅ ጥሪ አድርገዋል። የምስራቅ አፍሪካን ተጠባባቂ ኃይልን በተመለከተ ጉባኤ እንዲደረግ እንደሚጠይቅና ሲቪሎችን ለመከላከልና ሰብአዊ ተደራሽነትን ለማረጋገጥ ኃይሉ እንዲሰማራ እንደሚሻም የቡድኑ የአቋም መግለጫ አመልክቷል። በመላ ሱዳን የተንሰራፈው አስከፊ የሰብአዊ መብት ረገጣ በተለይም ሴቶችንና ልጃገረዶችን ኢላማ ያደረገው የጾታ ጥቃት እንዳሳስበውና እንደሚያወግዝ እንዲሁም የመብት ጥሰት ፈጻሚዎችንም ለፍርድ ለማቅረብ እንደሚሰራ የኢጋድ ቡድኑ አስታውቋል። በሱዳን ያሉ ሁሉም ወገኖች የሚሳተፉበት እንዲሁም በሱዳናውያን የሚመራና ባለቤት የሆኑበት ሁሉን አቀፍ ንግግር እንዲጀመር ጥሪ ያደረገው ቡድኑ ኢጋድና የአፍሪካ ሕብረት በቅርቡ ሂደቱን እንደሚጀምሩ ይፋ አድርጓል። ለአንድ ቀን በአዲስ አበባ የተደረገው ጉባኤ በኬንያ ፕሬዚዳንት ዊልያም ሩቶ የተመራ ሲሆን የኢትዮጵያ፣ ጅቡቲና ደቡብ ሱዳን መሪዎችና ተወካዮች ተሳታፊ ሆነውበታል። በተጨማሪም የአውሮፓ ህብረት፣ ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ አሜሪካና እንግሊዝ ተወካዮች እንደተገኙበት የአቋም መግለጫው አስታውቋል። ይህ በእንዲህ እንዳለ በሱዳን ያለው ግጭት ሙሉ ለሙሉ ወደ እርስ በርስ ጦርነት እያመራ መሆኑና ይህም ቀጠናውን ወደ ትርምስ ሊወስድ እንደሚችል የተባበሩት መንግስታት ድርጅት ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው አንቶኒ ጉቴሬስ ትናንት ማስጠንቀቂያውን የሰጡት ቅዳሜ ዕለት በተፈጸመ የአየር ጥቃት 22 ሲቪሎች መገደላቸውና በርካቶች መቁሰላቸውን ተከትሎ ነው። ጉቴሬስ የአየር ጥቃቶቹን ማውገዛቸውን ምክትል ቃል አቀባያቸው የሆኑት ፋራን ሀቅ አስታውቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ አባ ማትያስ የሚመሩት የቅዱስ ሲኖዶስ የሰላም ልዑክ ዛሬ ጠዋት መቀሌ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለክልሉ ተጎጂዎች እንዲውል የለገሰውን የ20 ሚሊዮን ብር ሰብአዊ እርዳታ ብፁዕ ወቅዱስ አባ ማትያስ ለጊዜያዊ አስተዳደሩ ፕሬዝዳንት አስረክበዋል። ሉካኑ ተፈናቃዮችንም ጎብኝተዋል። ሙልጌታ ጽሃ ዝርዝር አለው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አባ ማትያስ በቅዱስ ሲኖዶስ ከተሰየሙ 6 የሰላም ኮሚቴ አባላት ከሆኑ ሊቃነ ጳጳሳትና የሀገር ሽማግሌዎች ጋር ጦርነቱን ተከትሎ በተፈጠሩ ቅሬታዎችና ጥያቄዎች ላይ ለመወያየትና ሰብአዊ ድጋፍ ለማድረግ መቀለ ከተማ ገብተዋል። ለሰላም ልዑካኑ በተደረገ የአቀባበል ስነ ስርዓት ላይ በክልሉ አህጉረ ስብከት የሚገኙ ብፁዓን ሊቃነ ጳጳሳትና የሥራ ኃላፊዎች እንደሚገኙ በወጣው መርሃ ግብር ተጠቁሞ የነበረ ቢሆንም አልተሳተፉም። ከክልሉ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር በፕላኔት ሆቴል በተካሄደው አጭር ውይይትም አልተገኙም። ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በጦርነቱ በክልሉ ሕዝብ ላይ የደረሰውን በደል እንደሚረዱ ተናግረው በጉዳዩ ላይ ቅዱስ ሲኖዶስ ባለፈው ሳምንት ይቅርታ መጠየቁን አስታውሰዋል። ከክልሉ አህጉረ ስብከት አባቶች ጋር ተቀምጠን ብንወያይ መልካም ነበር ብለዋል። ቅዱስ ፓትርያርኩም
ያው እመት የመጣ ነው ስለ ሰላም ነው እንዲሁም ቅዱስ ሲኖዶስም በአሁኑ ጉባኤው ይቅርታ ጠይቋል። ባለፈው ችግር የተፈጸመውን ይቅርታ ጠይቋል። እዚህ እንደዚህ ከሆነ እንግዲያ ስስቲ ሂደን መወያየቱን ጥሩ ነው ብለን መተን ነበር። ሰው ሀሳቡን ለመግለጽም ሆነ ለመስማማትም ላለመስማማትም መወያየት ጥሩ ነበረ። የሆነ ሆኖ ግን አጋጣሚ ሆኖ አልተገናኘንም ከብፁዓን አባቶች ጋራ።
ያለፈው መከራና እልቂት ይበቃናል ያሉት ቅዱስ ፓትርያርኩም ሰላሙ እንዲቀጥል ጸሎታችንና ምኞታችን ነው ሲሉ ተናግረዋል። በትግራይ ክልል ካሉ አባቶች ጋር ያለው ልዩነት በውይይት እንዲፈታ ጥረቱ እንዲቀጥል ጥሪ አቅርበዋል። ቤተክርስቲያኒቱ ለክልሉ ተጎጂዎች እንዲደርስ የወሰነችው የ20 ሚሊዮን ብር ሰብአዊ እርዳታ የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ከቅዱስ ፓትርያርኩ እጅ ተረክበዋል። ፕሬዚደንቱ አቶ ጌታቸው የተደረገው ድጋፍ ቢዘገይም የሚመሰገን ነው ብለዋል። ልዩነት በውይይት መፈታት አለበት ብለው እንደሚያምኑ የገለጹት አቶ ጌታቸው የትግራይ ክልል አባቶች ወደ ውይይት እንዲመጡ ጥረት እንደሚያደርጉ ገልጸው ሆኖም ለማስገደድ ፍላጎት የለኝም በማለት ተናግረዋል። የሰላም ልዑካኑ በተፈናቃዮች ማዕከል ጉብኝት ያደረጉ ሲሆን ቅዱስነታቸው የማጽናኛ ትምህርትና አባታዊ ብሯኬም ሰጥቷል። ተፈናቃዮች ድምፅ አልሆናችሁንም በማለትና ጦርነትም ደግፋችኋል በማለት በድምፅና በባነር ላይ በሰፈሩ ጽሑፎች ቅሬታቸው ገልጸዋል። እንኳን የልባችሁ ተናገራችሁ ያሉት ቅዱስ ፓትርያርኩም ወደ ቀያችሁ እንድትመለሱ ለሚመለከተው እናሳውቃለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
አድማጭ ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ጀርመን በምትገኘው ጊንሰን ከተማ በተካሄደ የኤርትራውያን የሙዚቃ ፌስቲቫል ላይ በተነሳ ግጭት ከሀያ የሚበልጡ የፖሊስ አባላት ላይ ጉዳት የደረሰ ሲሆን የጀርመን ፖሊስ ግርግሩን ለማስቆም አስለቃሽ ጋዝ መተኮሱና ውሃ መርጨቱ ታውቋል። የአዣንስ ፍራንስ ፕሬስ ዘገባ ነው። ስመኝሽ የቆየት አቀርበዋለች።
በጀርመን ጊሰን ከተማ በሚኖሩ ኤርትራውያን በተዘጋጀው ፌስቲቫል ላይ የተነሳውን ግርግር ተከትሎ በወቅቱ በተወረወሩ ድንጋዮች 26 የፖሊስ አባላት ላይ ጉዳት መድረሱን የአካባቢው ፖሊስ በትዊተር ገጹ አስታውቋል። ድርጊቱን ተከትሎ ወደ 100 የሚጠጉ ሰዎች መታሰራቸውንም ፖሊስ ጨምሮ ገልጿል። እስከ እሁድ ድረስ ይካሄድ በነበረው በዚህ ፌስቲቫል ላይ ከ2000 እስከ 3000 ሰዎች ይሳተፋሉ ተብሎ ተጠብቆ ነበር። የፌስቲቫሉ አዘጋጆች ትንሽና ምስጢራዊ በሆነ የአንድ ፓርቲ አገዛዝ ስር ከምትገኘው ተቺዎች ወደ ማጎሪያ ካምፖች ተወስደው ከሚሰወሩባትና ሲቪሊያኖች ከባርነት ጋር በሚመሳሰል ጽንፈኛ የብሔራዊ አገልግሎት ፖሊሲ ስም ለግዳጅ ጉልበት ብዝበዛ ከሚዳረጉባት የኤርትራ መንግስት ባለስልጣናት ጋር ቅርበት አላቸው በሚል ክስ ይቀርብባቸዋል። የሄስ ክልል የሀገር ውስጥ ጉዳይ ሚኒስትር ፒተር ቤውዝ እንደዚህ አይነት የመከላከያ ኃይላችን ላይ ያነጣጠረ የኃይል እርምጃ በጭራሽ ተቀባይነት የለውም ብለዋል። የጀርመን መንግስት የኤርትራ አምባሳደርን እንዲጠራና የኤርትራ አለመግባባቶች በጀርመን ምድር ላይ መከሰት እንደሌለባቸው በግልጽ እንዲያሳውቋቸውም ጥሪ አቅርበዋል። በቀይ ባህር ዳርቻ የምትገኘውና ከዓለም አቀፉ ማህበረሰብ የተገለለችው ሀገር በቅርቡ ኢትዮጵያ ውስጥ በተካሄደው ጦርነት ሰራዊቷ በትግራይ ውስጥ ያደረሰውን የመብት ጥሰት ጨምሮ በቀጠናው በሚካሄዱ ግጭቶች ጣልቃ በመግባቷ ማዕቀብ ተጥሎባታል።
በመጨረሻም የጋቦኑ ፕሬዝዳንት አሊ ቦንጎ ኦንዲምባ አገሪቱን ለሶስተኛ ዙር ለመምራት በምርጫ እንደሚወዳደሩ ትናንት አስታውቀዋል። የቦንጎ ቤተሰብ አገሪቱን ለ55 ዓመታት የገዛ ሲሆን ተቃዋሚዎች የአገሪቱ ስልጣን በአንድ ቤተሰብ የተያዘ ስርወ መንግስት ነው ሲሉ ይተቻሉ። የ64 ዓመቱ አሊ ቦንጎ ስልጣኑን ከአባታቸው ኦማር ቦንጎ ከ14 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2009 ዓ.ም ነበር የተረከቡት። አሊ ቦንጎ ትናንት እሁድ ለተሰበሰቡ ደጋፊዎቻቸው ባደረጉትና በፌስቡክ በቀጥታ በተለቀቁት ንግግር በሚቀጥለው ወር ነሐሴ በሚካሄደው ምርጫ እንደሚወዳደሩ ይፋ አድርገዋል። ፓርቲያቸው የጋቦን ዲሞክራሲያዊ ፓርቲ በሁለቱም የአገሪቱ ተወካዮች ፓርላማ አብላጫ መቀመጫ አለው። ከሰባት ዓመታት በፊት በእንደ አውሮፓውያን አቆጣጠር 2016 ዓ.ም በተደረገ ምርጫ አሊ ቦንጎ ተቀናቃኛቸውን ጂን ፒንግን ያሸነፉት በ5500 ድምፅ ብቻ ነበር። ፒንግ ምርጫው ተጭበርብሯል ሲሉ ከሰው ነበር። ክብራትና ክብራን፣ ለዜና የተመደበው ሰዓት በዚህ ተጠናቋል። ለቀሪ ክፍለ ጊዜ ወደ ኤደን መራቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት የሐምሌ 3/2015 ዓ.ም የአሜሪካ ድምጽ ዘገባችንና ዜናዎቻችን ነው። የዜናው ሰዓት እዚህ ላይ ተጠናቋል። ዝግጅቶቻችንን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ትከታተሉ ዘንድ በአክብሮት እንጋብዛለን። የምሽቱን መሰናዶ እየመራው አብሬያችሁ የምቆየው ኤደን ገረሙ ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። አባየው ገበያው የዌብና ማህበራዊ ሚዲያ ድረገጽ ፕሮዲውሰራችን ናት። ግርማ ደገፋና ሲሳይ አሸናፊ ደግሞ የድምፅና የምስል ኤዲተሮቻችን ናቸው። ጽዮን ግርማ ዋና አዘጋጃችን። ሁላችንም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ዘገባ እንሻገራለን። በቤንሻንጉል ጉምዝ ሲቪሎች በታጣቂዎች መገደላቸውን ነዋሪዎች ገለጹ። በቤንሻንጉል ጉምዝ ክልል መተከል ዞን ግልገል በለስ ከተማ ባለፈው ሳምንት አርብ በታጣቂዎች በተከፈተ ተኩስ ሲቪሎች መገደላቸውን ነዋሪዎቹ ተናግረዋል። የከተማው ነዋሪዎች ለአሜሪካ ድምጽ እንደተናገሩት ከሆነ በእለቱ ከቀኑ 10 ሰዓት ተኩል አንስቶ በተለምዶ ቻይና ካምፕ ተብሎ በሚጠራው አካባቢ ታጣቂዎች በከፈቱት ተኩስ 10 የሚደርሱ ሰላማዊያን ሰዎች ሲገደሉ 9 የሚሆኑት ደግሞ ቆስለው በሕክምና ላይ ይገኛሉ። ግድያውን የፈጸሙት በጫካ የነበሩና በቅርቡ እርቀ ሰላም ፈጽመው ወደ ከተማ ከገቡ የጉሁዴን ተመላሾች ውስጥ ትጥቅ ያልፈቱ ኃይሎች እንደሆኑ ያመለከቱት ነዋሪዎቹ ካለፈው ሳምንት ቅዳሜ አንስቶ ወደ አጎራባች ከተማ ፓዌ እየተሰደዱ እንደሆነም አክለው ገልጸዋል። የጉምዝ ህዝቦች ዴሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ በሰሞኑ ጥቃት እጃቸው አለበት ስለተባሉ የጉምዝ ታጣቂዎች ከመንግስት ጋር በመሆን በማጣራት ላይ እንዳሉና ሲጠናቀቅም መግለጫ እንደሚሰጡ ለአሜሪካ ድምጽ አስታውቀዋል። የክልሉ መንግስት ተጨማሪ መረጃ ለማግኘት ሞክረን ያደረግነው ጥረት አልተሳካም። አስቴር ምስጋናው ተጨማሪ ዘገባ አላት።
ስማቸውን እንዳንጠቅስ የጠየቁን የግልገል በለስ ከተማ ነዋሪ በእለቱ ከቀኑ 10 ሰዓት ከ30 ገደማ ጀምሮ ታጣቂዎቹ በተለይ 01 እና 02 ቀበሌ ተኩስ በመክፈት በመልክ እየለዩ እንደገደሉና እንዳቆሰሉ ተናግረዋል።
መግለጽ ከተፈለገ ጌታ በራ፣ ኢብራሂም ጫኔ፣ አሮን እንድሪስ ይባላሉ ሟቾች። እነሱን ጀምሯቸው በብሬን ነው የጨፈጨፏቸው። የስራ ቦታ ላይ ነው ህጻን ልጅ ታዳጊ ትንሽ ስውጣ ላይ እሱን አንገቱን የታረገው ጭነት የህዝብ ሚኒባስ ነበረ። ሚኒባስ ላይ ወደ 3 አስክሬን በስማቸው ገሌ ብሎ መጥቀስ የሚቸግረ በአጠቃላይ 9 ሰዎች ህይወታቸው አልፏል። 9 ሰዎች በህክምና ላይ አገልግሎት እየተደረገላቸው ነው ያለው።
ስሜን አልጠቅስም ያሉ ሌላው አስተያየት ሰጭም ታጣቂዎቹ ከቻግኒ ወደ ፓዊ በርካታ ሰዎችን ይዞ እየተጓዘ የነበረን ተሽከርካሪ አስገድደው በማስቆም በውስጡ በነበሩ ተሳፋሪዎች ላይም ተኩስ መክፈታቸውን ገልጸዋል።
በአጠቃላይ ከመኪናው 10 ሰው፣ ከዚህኛው 16 ሰው፣ 16 ሰው ቆሰለም ደግሞ እንደዚሁ 9 ሰው ነው። 10 ሰው ያው ሆስፒታል አለ ይባላል። ያው ሆስፒታሉ ያው ብዙም ያው መረጃው የምሰማ ነው። ኧረ ብታይ 27 ሰው ነው መኪናው ላይ የተመጣው።
በምንሻዎቹ ጋር አንድ ስድስት ሰው ነው ያው እዛ ምንሻዎቹን በገደሉ በስተኋላ እየገቡ ያው ፍጻሞችን አርቢያ ትናንትና ያከበር ነው ስድስት ሰው ነው የከበር ነው። ሌሎች ደግሞ መንገደኛ ስለሆነ ወደ ሀገራቸው ነው የተመለሱ።
ስንት ሄዱ ወደ ሀገራቸው?
ወደ ሀገራቸው አንድ ስድስት ምናምን ሳይዝ አይቀሩም።
በጉዳዩ ላይ መልስ እንዲሰጡን በእጅ ስልካቸው ላይ ደውለን የጠየቅናቸው የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ኮሚሽነር ሀሩን ኡመር ቀጠሮ ካስያዙን በኋላ በሰዓቱ መልሰን ብንደውልም ለጥሪው ባለመመለሳቸው አስተያየታቸውን ለማካተት አልቻልንም። ነዋሪዎቹ ለጥቃቱ ተጠያቂ ያደረጉት በቅርቡ ከክልሉ መንግስት ጋር እርቀ ሰላም ፈጽመው የገቡ በአሁኑ ሰዓት ካምፕ ውስጥ የሚኖሩና ትጥቅ ያልፈቱ የጎዴን ተመላሽ ታጣቂዎች ናቸው ብለዋል።
የጉምዝ ታጣቂዎች ናቸው። ከዚህ ወደዛ ኮበለሉ፣ ከዛ ወደዚህ ተመለሱ። እንደዚህ እያደረጉ ነው እያቀያየሩ ያስቀመጧቸው። የጉምዝ ናቸው። መጥተው ድርድር እንወስዳለን፣ እንደራደራለን፣ ወደ እርቀ ሰላሙ ምኞቹ ጓደኞቻችን ሲገቡ እኛም እጃችንን እንሰጣለን። እንደዛ አሰኝቶ ነው የክልሉ መንግስት አምጥቶ ያስቀመጣቸው። ከተቀመጡ በኋላ ግን ያው የህዝብ ሰላም እየነሱ ነው ያሉ። ጥቃቱ ነው የፈጸሙት አብዛኞች ወደ የጠረፍ ቆይተው የመጡ እንትኖች አሉ፣ ሽፍታዎች ጫታ ያቆዩት። አሁን ግን በቅርብ ግን እጅ ስጡ ተብለው ገቡ። መሳሪያ ተመልጣሙም ሙሉ ትጥቅ ነው የለበሱት። ትጥቃቸውን ያው እንዲያዙ ነው የገቡት። ሲፈልጉ ምግብ በልተው አንከፍልም ይላሉ፣ ሲፈልጉ ይማታሉ፣ ሲፈልጉ ደግሞ የሚፈልጉትን ሰው ጊዜ ካምባቸው ወስዶ ይደበድባሉ። እንዲ በያው ነው የቆዩት።
የጉምዝ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ ግራኝ ጉደታ ግን ይህን ውንጀላ አይቀበሉትም። በአሁኑ ሰዓት ታጣቂዎቻቸው ወደ ሰላማዊ ህይወት ተመልሰው በመንግስት መዋቅርና በሌሎች ልዩ ልዩ የሙያ ዘርፎች ተሰማርተው እንደሚገኙ ሊቀመንበሩ ለአሜሪካ ድምጽ ተናግረዋል።
በጣም ፍጹም ከእምነት የራቀ ነው። ቀይ ላይ የሚገድሉበት ምንም ምክንያት የለም። ቀይ የሚባል አብሮ እኮ ነው የሚሉ አንድ ከተማ ላይ ነው ምክንያት የለም። ይሄ ሆን ብሎ የዛው አካባቢ ውከትና ይመጣካል አስመላሽ ኮሚቴ ነን ብሎ ኢንትሪቢዩት ለማንሳት የሚፈልጉ ግለሰቦች ካልሆነ ያጠቀር እነዚህ ልጆች ቀይ ለይቶ የሚገድሉ አንዳችም ነገርም የለም። አያገባ ለምንድን ነው አብሮ በአንድ ከተማ እየኖሩ እንደገና ከእነሱ ጋር እያረሱ እንዴት አድርጎ ነው ለይቶ መግደል የሚችሉ? ይህ ሆን ብሎ ነው አሁን የሚያወሩት ወገኖች ዝም ብሎ ነው እንጂ ይሄ ቀጥታ አካል እኮ እያጠራ ነው። ማን ነው ችግር የፈጠረው የሚባለው ገና ለዚህ እኮ ነው መረጃ መስጠት ያልቻለ። ማን ነው ችግር ፈጣሪ የተባለ ገና ተለያይቶ ነው መግለጫ መስጠት የሚችል? እኛም እኮ መግለጫ እንሰጣለን። ይሄ ከተጠራ በኋላ መግለጫ እንሰጣለን። አሁን እንደዚህ አይነት የሚያደርግ እኛም አጥብቀን እናወግዛለን። እኛ ከቀዩ ለይተን የምንኖርበት
የጥቃቱ ሰለባዎች እንደሚሉት ካለፈው ቅዳሜ ጠዋት ጀምሮ የግልገል በለስ ከተማ ነዋሪዎች ወደ አጎራባሽ ከተማ ፓዊ እየሄዱ ነው። ስማቸውን ያልጠቀሱት ሁለቱ አስተያየት ሰጪዎች ቤተሰቦቻቸውን በፓዊ ከተማ አስቀምጠው ንብረቶቻቸውን ለመጠበቅ ወደ ግልገል በለስ ከተማ እንደተመለሱ አክለው ገልጸዋል።
ከተማው ከወገብ በላይ በሙሉ ምንም ሰው የለም። በቃ የገበሬ ምናምን እንትን እታይ ላይ ብቻ ንልሱቅ ምናምኖች የሚሰሩ ሰዎች ናቸው እንጂ ገበሬው አሁን ስንት የሚለው የሚያድረው አንድ የለም፣ አንድ ሰው የለም። ቤት ነው ይራል።
ያው በጭንቀት ውስጥ ተውጽ ሆነ ያለው ወደ አማዶዛ ቻይና ካምፕ ካልኩሻ አካባቢ ያለው ህዝብ ወደዚህ እንደገና ደግሞ በዛሬ በክረምት እቃውን እያወጣ እያዘናፈለ መከላከያም ቁጭ ብሎ ተው የምንድን ነው አይልም። ምንም ይሄ ነው ብሎ የሚያግድሽ የለም። ህዝብ ወደ ኋላ ሽሽት ያችን አካባቢ ለቆ ወደዚህ ወጣ ብሎ ህፃን ለማትረፍም ለማለትም ትናንትናም ዛሬም እቃ ሲጫን የዋለው ተው ለምንድነው ቤታችን ላይ ተረጋጉ ብሎ የሚያረጋጋም የለም። በጋሬውም በባጃጁም በፋራ ባጃጁም በምንም ሲጓጓዝ ነው የምታየው። አይንሽ መፈጠር ያስጠላል።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ በቤኒሻንጉል ጉምዝ ክልል ልዩ ልዩ አካባቢዎች ማንነትን መሰረት ባደረገ ተደጋጋሚ ጥቃቶች በርካቶች መገደላቸውንና መቁሰላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናደው ነው። የምሽቱ አብይ ርዕሳችን እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በትግራይ ክልል ሰልፍ የወጡ ሴቶች ሰብአዊ እርዳታው እንዲቀጥልና የፕሪቶሪያው ስምምነት በምልአት እንዲተገበር ጠየቁ። በትግራይ ክልል ልዩ ልዩ ከተሞች በተካሄዱት የሴቶች ሰልፍ ተፈናቃዮች ወደ ቀያቸው ይመለሱ፣ የተቋረጠው ሰብአዊ ድጋፍ ይቀጥል፣ በጦርነት ወቅት በደል የፈጸሙ ለሕግ ይቅረቡ የሚሉ ጥያቄዎች ቀርበዋል። የትግራይ ሴቶች ማህበር ባዘጋጀው በዚሁ ሰልፍ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርም ተሳታፊዎቹ ድምጻቸውን አሰምተዋል። በሌላ ዜና ደግሞ በጦርነት አልተሳተፋችሁም በሚል ደሞዝ መከልከላቸውን የተቃወሙ አባላት ዛሬ መቀሌ ከተማ ላይ አቤቱታ አቅርበዋል። ሙልጌታ ጽባ ዘገባ አለው።
መቀለን ጨምሮ በትግራይ ክልል ከተሞች ትላንት እሁድ ሐምሌ 2 ቀን 2015 ዓመተ ምህረት ሰልፍ የወጡ ሴቶች የፕሪቶሪያው ዘለቄታዊ የተኩስ አቁም የሰላም ስምምነት ሙሉ በሙሉ እንዲተገበር ጠይቀዋል። ሰልፉ በመቀለ ከተማ፣ በሽረ እንዳስላሴ፣ ባክሱምና በሌሎች የክልሉ ከተሞች እንደተካሄደ የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ ተናግረዋል። ከመቀለው ሰልፍ ተሳታፊዎች አንዷ ወይዘሮ ርግባ አብርሃም ሰብአዊ ድጋፉ በመቋረጡ በተለይ ሴቶችና ህጻናት በመጎዳታቸው እርዳታው እንዲቀጥል ለመጠየቅና በጦርነቱ ወቅት በሰላማዊ ዜጎች በተለይ በሴቶች ላይ በደል የፈጸሙ አካላትም ተጠያቂ እንዲሆኑ ድምጻቸውን እንዳሰሙ ገልጸዋል።
ሰብአዊ እርዳታው ደግሞ አሁን የሰረቀ ካለ ይጠየቅ። ሴቶች ግን ለምንድነው አሁን ተሰርቀዋልና አይሰጥም አይባልም? የሰረቀ ይጠየቅ። የቤታቸው ቁጭ ብለው ያሉት በራብ ያሉት ልጆችና እናቶች ግን መሰጠት አለባቸው የሚል ድምጽ እንድንሆን የወጣ ነው። ሴቶች ላይ የተደረገው ሁሉም የሚያውቀው ነው ማለት ነው። ዓለም ሰምታዋለች ብዬ ነው የማስበው። የተደበቀ ነገር የለም። ምክንያቱም ተደርጎ የማይታወቅ ነው የተፈጸመው። ጾታዊ ጥቃት ለየት ያለ ነው። በአምስት በስድስት ነው የተደፈሩት። ስንት ብረትና ሚስማር ነው የወጣው። ይህን ደግሞ ያደረጉ ለምን አይጠየቁም? ለዓለምም እኮ ምሳሌ ይሆናሉ። እነዚህ ከተጠየቁ ሁለተኛ እንደዚህ አይነት አይፈጸምም እና ለምን አይጠየቁም የሚል የወጣ ነው። ተጠያቂነት እንዲኖር ብለን ነው።
ሌላዋ የሰልፉ ተሳታፊ ወይዘሮ ቅብአቱ ሀጎስ በበኩላቸው በጦርነቱ ምክንያት ከጸገዴ ወረዳ ተፈናቅለው በመጠለያ ማዕከል ውስጥ በችግር ውስጥ እንደሚገኙ ተናግረው ይህንንም ዓለም አቀፍ ማህበረሰብ እንዲገነዘብላቸው አመልክተዋል።
መጻናል ምክንያት ብጥሜትን ምጻምእን ብዕርቃንን ሞይ
እናቶች ሰልፍ የወጣ ነው መራባችንን መጠማታችንንና መታረዛችንን ዓለም እንዲያውቅልን ድምጻችንን ለማሰማት ነው። የተቋረጠው ሰብአዊ እርዳታም እንዲቀጥል እንጠይቃለን።
የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ የሰላም ስምምነቱ ሙሉ በሙሉ ባለመተግበሩ በተለይ ሴቶች ችግር ውስጥ ይገኛሉ ብለዋል።
3 ዓመታት ያክል ያለ ምግብ ያለ መድኃኒት እየተሰቃዩ ነው ያሉት። ቁጭ ብለው የነበሩ እናቶች መነሳት ያቃታቸው ጊዜ ነው ያለ ነው። ምንም ረሃብ መግለጫ የለውም። ያለው ረሃብ ያለው ጭንቀት በእናቶች ያለው ጭንቀት የለኝም ብላት የማይረዳ ህፃን ይዛ ማለት ነው። በብርድ በረሃብና በመከራ በየቴንዳው ተጥሎ ተሰቃየ ያለው የተፈናቀለ ህዝብ ወደ ቦታው ይመለስልን የሚል ነው። እኛ ብዙ ጊዜ ስቴትመንት አውጥተናል። ብዙ ጊዜ ድምጻችን ይሰማ ብለናል። ግን እስካሁን መፍትሄ አልተገኘም። ስለዚህ አሁንም በዝምታ አይደል መታለፍ ያለበት ይህንን ችግር። ድምጻችን ተሰምቶ መፍትሄ እንዲደረግልን በአጭር ጊዜ ሰብአዊ እርዳታ እንዲገባ የተፈናቀለው ህዝባችን ደግሞ ቶሎ ብሎ ወደ ቦታው እንዲመለስ ሰርቶ እንዲበላ በትግራይ ሴቶች ማህበር ስም እየጠየቅን ያለ ነው ማለት ነው።
በሰልፉ ሴቶች ስላነሷቸው ጉዳዮች እየጠየቅናቸው የትግራይ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ ሐለፎም ጥያቄዎቹ ተገቢና የክልሉ ጊዜያዊ አስተዳደርም ምላሽ እንዲሰጥባቸው ከፌዴራሉ መንግስት ጋር እየተወያየበት እንደሚገኝ አመልክተዋል። በተያያዘ ከጦርነቱ በፊት ትግራይ ክልል ውስጥ ይሰሩ የነበሩ የፖሊስ አባላት ጦርነቱ ላይ አልተሳተፋችሁም በሚል ደሞዝ መከልከላቸውን ገልጸው በዛሬው ዕለት በክልሉ አስተዳደር ጽህፈት ቤት ቅሬታ አሰምተዋል። ከክልሉ የተለያዩ ከተሞች ከሚገኙ 1000 ከሚሆኑ የፖሊስ አባላት መወከላቸውን ለአሜሪካ ድምጽ የተናገሩት ከቅሬታ አቅራቢዎቹ አንዱ ረዳት ኢንስፔክተር ጳውሎስ ስባቱ በጦርነቱ አልተሳተፋችሁም፣ በ2013 ዓ.ም ክልሉን ሲያስተዳድር ከነበረ ጊዜያዊ አስተዳደር ደሞዝ ተቀብላችኋል በሚል ደሞዝ መከልከላቸው ገልጸዋል። መፍትሄ እንዲሰጣቸው በተደጋጋሚ ያቀረቡት ጥያቄ መፍትሄ አለማግኘቱ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
በሽብር ወንጀል በተከሰሱ ግለሰቦች የዋስትና ጉዳይ ላይ ዛሬ ሊሰጥ የነበረው ብይን በአንድ ዳኛ ቀያሪ ምክንያት ለሌላ ቀጠሮ ተላልፏል። በዳኛው መቀየር ምክንያት ውሳኔ ያለመሰጠቱን የተቃወሙት ተከሳሾች በማንነታችን የታሰረን የፖለቲካ እስረኞች ነን፣ በፍትህ ስርዓቱም ላይ ጥርጣሬ አለን ሲሉ አስተያየት ሰጥተዋል። አቃቤ ሕግ በበኩሉ እስረኞቹ በዳኞቹ ላይ ተጽዕኖ ለማሳደር የስነ ልቦና ጦርነት እያደረጉ ነው ያሉት ሲል ተቃውሟል። የተከሳሽ ጠበቆችም እስረኞች ብሶታቸውና ጥርጣሬያቸውን የመግለጽ መብት አላቸው ሲሉ ተከራክረዋል። ተከሳሾች ሀሳባቸውን የመግለጽ መብት እንዳላቸው የገለጸው ችሎቱ በዳኝነት ሂደቱ ላይ ግን ስጋት ሊኖር እንደማይገባ አስገንዝቧል። አንድ ዳኛ የተቀየረበትን ምክንያት የከፍተኛ ፍርድ ቤት ፕሬዝዳንትን መጠየቃቸውን የተናገሩት ከጠበቆቹ መካከል አንዱ የሆኑት ሰለሞን ገዛኸኝ ይህ ጉዳይ በፍርድ ቤቱ አስተዳደር ስራ ነው የሚል ምላሽ እንደተሰጣቸውም ለአሜሪካ ድምጽ አስታውቀዋል። የዛሬው ችሎት በተከሳሾቹ ዋስትና ጉዳይ ላይ ውሳኔ ለመስጠትም ለቀጣዩ ሐምሌ 12 ተለዋጭ ቀጠሮ ተሰጥቶታል። ኬኔዲ አባተ ዝርዝር ዘገባ አለው።
በነ ዶክተር ወንዶሰና ሰፋ መዝገብ ስር ከአንድ ወር በፊት በአቃቤ ሕግ የሽብር ወንጀል ክስ ከተመሰረተባቸው 51 ግለሰቦች መካከል በእስር ላይ የሚገኙ ተከሳሾችን የዋስትና ጉዳይ በተመለከተ ሰኔ 23 ቀን 2015 ዓ.ም በነበረው ችሎት ክርክር ከተደረገ በኋላ ብይን ለመስጠት ነበር ለዛሬ ሐምሌ 3 ቀን 2015 ዓ.ም የተቀጠረው። ይሁንና ጉዳዩን እየተመለከቱ ከሚገኙት 3 ዳኞች መካከል አንዱ ማለትም የግራ ዳኛው ተቀይረው በሌላ ዳኛ መተካታቸውን የገለጸው ችሎቱ በዋስትናው ጉዳይ ላይ ዛሬ ብይን መስጠት እንደማይችልና ተለዋጭ ቀጠሮ እንደሚሰጥ አስታውቆ በታሳሪዎች የተነሱ የመብት ጉዳዮችን ከተመለከተ በኋላ ከታሳሪዎች አስተያየትና ጥያቄዎች ተሰንዝረዋል። ከተከሳሾቹ አንዷ የሆነችው የዩቲዩብ መገናኛ ብዙሃን አዘጋጅና በፖለቲካ ትንታኔዎቿ የምትታወቀው መስከረም አበራ ዛሬ የመጣሁት ውሳኔ ለመስማት ነበር ካለች በኋላ በዳኛ መቀየር ምክንያት ውሳኔ አለመሰጠቱን እንደምትቃወም ተናግራለች። ከ83 ዓመተ ምህረት በኋላ ያለው መንግስት በአማራ ላይ እየፈጸመ ያለውን በደል ስለተናገርን ብቻ የታሰርን የፖለቲካ እስረኞች ነን ስትልም አክላለች። በመሆኑም ድምጻችን መታፈን ስላለበት ነው የታሰርነው። ልጆቼን እንዳላሳድግ ከልጆቼ ተለይቼ ለእስር የተዳረኩት ትግሌን እንዳቆም ተፈልጎ ነው። ነገር ግን ይበልጥ በረታለሁ ያለችው መስከረም በሁከት በሽብር ወይም በገዳይነት እንኳን ብፈረጅ ለልጆቼ በኩራት ነው የምናገረው ስትልም ተደምጣለች። በችሎት የነበሩት የመስከረም እናት ልጃቸው በመተናገርበት ጊዜ ሲያነቡ ተመልክተናል። ሌላው አስተያየቱን የሰጠው የዩቲዩብ መገናኛ ብዙሃን አዘጋጅ ጎበዜ ሲሳይም እንዲሁ በዋስትና ጉዳይ ላይ ውሳኔ አለመሰጠቱን በመተቸት በፍትህ ስርዓቱ ላይ ጥርጣሬ እንዳደረበት በማስረዳት ዝርዝር ጉዳዮችን በማንሳት ላይ ያለ አቃቤ ህግ ከተከሰሱበት ጉዳይ ውጭ አስተያየት እየሰጡ ነው፣ የመብት ጉዳይ ካለ ነው ማቅረብ ያለባቸው በማለት ችሎቱ እንዲያስቆመው ጠይቋል። ጠበቆች በበኩላቸው ደንበኞቻችን ብሶታቸውን መናገር መብታቸው ነው ሲሉ ተከራክረዋል። ችሎቱ በሰጠው ምላሽ እስረኞቹ የፖለቲካ እስረኛ አሊያም ጥፋት የፈጸሙ ስለመሆን አለመሆናቸው ሂደቱ ሲጠናቀቅ በስተመጨረሻ በገለልተኝነት ውሳኔ እንሰጣለን፣ ነገር ግን አሁን ላይ የታሰርነው በዚህ ምክንያት ነው የሚለውን ማቅረብ አስፈላጊ አይደለም ብሏል። ዳኞች የተሰየሙት ብሔርን ወይንም ፓርላማን ወክለው አይደለም ያለው ችሎቱ አሁን ውሳኔ መስጠት በሚችልባቸው የመብት ጉዳዮች ላይ ብቻ አስተያየትና ጥያቄ ብታቀርቡ የሚል ምክርም ለግሷል። ከዳኞቹ መካከል አንደኛው ለምን እንደተቀየሩ ለቀረበው ጥያቄ ዳኛ የመቀየር ጉዳይ በአመራሮች የሚከናወን እንደሆነ በችሎቱ መልስ ተሰጥቷል። አመራሮች ዳኞችን እየቀየሩ የሚቀጥሉ ከሆነ ውሳኔ ሳይሰጥ ፍርድ ቤት የሚዘጋበት ጊዜ ሊደርስ ይችላል የሚል ስጋቱን ያሰማው ሌላው ተከሳሽ ዳዊት በጋሻው በኢትዮጵያ የፍትህ ስርዓት ላይ ጥርጣሬ አለን ሲልም አክሏል። የፖለቲካ እስረኞች ነን ማለት የመስከረምን አስተያየት በድጋሚ ያነሳው ዳዊት በእስር ላይ ሆነን እዚህ የቀረብነው ሁላችንም አማራን አትግደሉ ስላልን የታሰርን የህሊና እስረኞች ነን እንጂ ሰውን ስለገደልን ቤት ስላፈረስን አሊያም ስላፈናቀልን አይደለም ካለ በኋላ የፍትህ ስርዓቱ ላይ ጫና እንደሚኖር እናምናለን ሲልም ተናግሯል። አቃቤ ህግ በበኩሉ ተከሳሾቹ እያነሱ ያሉት የስነ ልቦና ጦርነት ነው፣ በዳኝነቱ ላይ ጭምር ጥርጣሬ አለን በማለት ተጽዕኖ ለማሳደር እየሞከሩ ነው፣ በመሆኑም ፍርድ ቤቱ ሊያስጠነቅቃቸው ይገባል ሲል
ተከራክሯል። ጠበቆች በበኩላቸው የአቃቢ ህግን መከራከሪያ ተቃውመው ሐሳብ ሰጥተዋል። ጥርጣሬያችሁንና ብሶታችሁን ልትገልጹ ትችላላችሁ፣ ሰፊ ጊዜ ሰጥተንም ልናዳምጣችሁ እንችላለን ያለው ችሎቱ በበኩሉ ዳኞች የምንሰራው ለህሊናችንና ለህገ መንግስቱ በመሆኑ በዳኝነቱ ላይ ስጋት ሊገባችሁ አይገባም ብሏል። በቅያሬ ዛሬ ተመድበው ስራ የጀመሩት ዳኛም የፍትህ ሂደቱ በመጓተቱ ደስተኛ እንደማይሆኑ ተናግረው እርሳቸው አዲስ የተመደቡ በመሆናቸው የስካሁኑን ሂደት አንብበው ለውሳኔ እስኪዘጋጁ ቢያንስ አንድ ሳምንት እንዲታገሱ ተከሳሾቹን ጠይቀዋል። የዳኛ መቀየር ያልጠበቁትና ያልገመቱት መሆኑን የገለጹት ከተከሳሽ ጠበቆች አንዱ ሰለሞን ገዛኸኝ ለምን ቅያሬ እንደተደረገ የከፍተኛ ፍርድ ቤት ፕሬዝዳንትን ከችሎቱ በኋላ መጠየቃቸውን ለአሜሪካ ድምጽ ገልጸዋል።
እኛ ጠበቆች እስኪ ችሎቱ እኛን አይመለከተንም ያው የሀረፎች ጉዳይ ነው ብሎ ስላለ በዚህ መሰረት የከፍተኛ ፍርድ ቤት ፕሬዝዳንት ቢሮ ነው የገባነው። የጸረ ሽብር ችሎት የነበሩት ገለልተኛ እሳቸው የዋስትናውን ጉዳይ ክርክር በሚገባ የተረዱ ጥያቄ ሳይነስ የነበሩ ማብራሪያ ሲጠይቁ የነበሩ በጠርም የተረዱ ዳኛ ሆነ እሳቸው ሆነው እያሉ እሳቸው ተነስተው ለምን አዲስ ዳኛ ተመደበ የሚል ያነሳ ነው። የእኛም ጥያቄ የነበረው ምንድን ነው? ለምን ይሄ ዳኛ አልሆነም? ይሄ ዳኛ አልሆነም ይሄኛው ዳኛ ይሁን ይሄኛው ዳኛ ይሁን ሳይሆን ከተከሳሾች የተፈጠነ ፍትህ ከማግኘት አንጻርና መብት አንጻር ነው እያየን እየጠየቅናቸው ምንድን ነው። ባለፈው ባደረግነው ክርክር መሰረት በዋስትናው ላይ ብይን ይሰጣል ተብሎ እየጠበቀን እያለ ሌላ ቀጠሮ መሰጠቱ ለምንድን ነው? ይሄን ሳይስሩ ለምን ተነሱ የሚል ነበር ጥያቄ የጠየቅናቸው። እሳቸው ምንድን ነው ያሉት? ይሄ እናንተን የሚመለከት አይደለም። ዳኛ መመደብ ከሌዳኛ እዚህ ችሎት ይሁን ከሌዳኛ እዚህ ችሎት ይሁን ከሌዳኛ ከችሎት ነው ይቀየር፣ የዳኛ ይቀየር የሚለው አሰራር የፍርድ ቤቱ ማኔጅመንት ስራ ነው፣ የዳኛ የእኛ ስራ ነው። ከዛ ውጪ በጊዜ ቀጠሮ መራዘም፣ የጊዜ ቀጠሮ ጉዳይ፣ የችሎት አካሄድ ጉዳይ ምናምን በተመለከተ ያን ተነሱ ትችላላችሁ። ብታነሱት መልስም ሊሰጣችሁ ይችላል። ይሄኛው ግን ለእናንተ ቀጥታ መልስ የሚሰጥ አይደለም። ዳኛን ከአንድ ቦታ ከአንዱ ችሎት ወደ አንዱ ችሎት ከሌላው ችሎት የመቀያየር ጉዳይ የኛ ጉዳይ ነው፣ እናንተ አይመለከታችሁም ብለውን ያሰራጡት።
አንድን ችሎት በመከታተል ላይ የሚገኙ ዳኞችን መቀየር የተለመደ ተግባር ነው ወይ ስንል ላነሳንላቸው ጥያቄም ጠበቃና የህግ አማካሪው ሰለሞን ገዛኸኝ አስተያየት ሰጥተውናል።
የኔን አንድ ልምድ ልንገር። የቅርብ ጊዜ ባለፈው የካቲት 24 ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በተያያዘ የታሰሩ ነበሩ የሃይማኖት ተከታዮች እና በዛም ወቅትም ያው በበጎ ፈቃደኝነት የምንቆም ጠበቆች ነበር እና አንድ ወቅት የገጠመን እዚሁ ከፍተኛ ፍርድ ቤት የጊዜ ቀጠሮ ችሎት ላይ መሀል ዳኛዋ ሰብሳቢ ዳኛዋ በዋስትና ጉዳይ ላይ ከሌሎች ሁለት ዳኞች ጋር እየተከራከሩ ምን እያል ብዙ ሂደቶች ነበሩ። በአንድ ወቅት ላይ ግን በነ ምረታ መዝገብ መሰለኝ በዋስትና ጉዳይ ላይ ሁለተኛ ቀጠሮ ስንቀርብ ፖሊስ ምንድን ነው ዳኞች ዳኛዋ ከችሎት ትነሳለን ብሎ ነው ያለው። ከችሎት ትነሳለን ያለው ምንድን ነው? ጥቁር ለብሳ አይተናታል በሚል ገለልተኛ አይደለችም ነው። ከዛም በኋላ ለጊዜው በዛ ሁለት ቀጥላ ነበረ። ግን የሚቀጥለው ቀን ስንመጣ ግን እሷ አልተነሳ ወደ ጸረ ሙስና ችሎት ቀይሯት ሌላ ሴት ዳኛ አመጥቶ ነው የተኩት። እና ይሄ ችሎት የመቀያየር እንትን አለ፣ ዳኞች ይቀያየራሉ፣ ይዘውትም ቢሆንም ይቀያየራሉ።
በአሁኑ ምናልባት ከአቃቤ ሕግ የቀረበ ጥያቄ ይኖር ይሆን?
ምንም ነገር የለም። ባለፈው ስንከራከር የነበረ በዋስትና ላይ ጥሩ ክርክር፣ አቶሞስፌሩ ደስ የሚል ችሎቱ በጣም ደስ የሚል ጥሩ ነበር። ከአቃቤ ጋር ልክ ያው ክርክረብ እያደረግን ሀይለኛ ክርክር ዳኞችም ያንን እኩል ትሪት እያደረጉ ነበር። በእውነት እንደው የታዘብኩት ነገር እና ሙሉ ለሙሉ ችሎቱ ጥሩ ነበር። በአቃቤ ግን በችሎቱ ላይ የተነሳ ኮምፕሌን የለም፣ በተከሳሽ ላይ የተነሳ ኮምፕሌን የለም። እና የዛሬው ችሎት ትንሽ በዳኛው መነሳት ምክንያት ውዝግብ ያስነሳ ነበር።
ችሎቱ በዋስትና ጉዳይ ላይ ብይን ለመስጠት ለሐምሌ 12 ቀን 2015 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከፍተኛ ክርክር በታየበት በዛሬው ችሎት ከመብት ጋር የተያያዙ ሌሎች ጉዳዮችም ታይተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የኔቶ አባል ሀገራት በቪልኒያስ ለሚያደርጉት ስብሰባቸው እየተዘጋጁ ይገኛሉ። ዩናይትድ ስቴትስ በርካታ ትናንሽ ቦምቦች የታጨቁባቸውን ትላልቅ ቦምብ ወይም ደግሞ ክላስተር ቦምብስ ለዩክሬን የመስጠት ውሳኔዋን ተገቢነት በድጋሚ አጽንኦት ሰጥታ አስታውቃለች። ይሁን እንጂ ኪቭ በቅርብ ጊዜ ወደ ኔቶ የመቀላቀል እድሏ የተመናመነ ሆኗል። የቬሮኒካ ባልደራስን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ከውስጣቸው ሌሎች ትናንሽ ተቀጣጣይ ፈንጂዎችን የሚለቁ የክላስተር ቦምቦች ያለምንም ልዩነት ያገኙትን ሁሉ በጅምላ ሊገድሉ ይችላሉ። ከ100 በላይ የሚሆኑ አገሮች እነዚህን ቦምቦች አግደዋቸዋል። ይሁን እንጂ ዩክሬን ሩሲያ ላይ ለምታካሄደው የመልሶ ማጥቃት የጦር መሳሪያ ክምችቶቿ እየተሟጠጡ ነው። ዩናይትድ ስቴትስ አሁን የተወሰኑትን ለመላክ ተስማምታለች ሲሉ የዋይት ሀውስ የብሔራዊ ደህንነት አማካሪ ቃል አቀባይ ጆን ከርቢ ይህን ሳምንት ለተሰኘው የኤቢሲ ቴሌቪዥን ጣቢያ ሳምንታዊ ፕሮግራም ተናግረዋል።
ልዩነቱን ለማጥበብ መደበኛውን የ155 መድፍ ጥይቶች ምርት በምናጠናቅቅበት ወቅት በውስጣቸው እነዚህን ክላስተር ቦምቦች መያዝ የሚችሉ ተጨማሪ መድፍ ጥይቶች እንልካለን።
እነዚህን ቦምቦች በዩክሬን ከተሞች አካባቢ በመጠቀም እየተከሰሰ ያለው የሩሲያ መንግስት ራሱ እርምጃውን አውግዟል። የሰብአዊ መብቶች ተሟጋቾች እነዚህ ክላስተር ቦምቦች በሰላማዊ ሰዎች ላይ ስለደቀኑት አደጋ አስምረውበታል። ሲኤንኤን ላይ የቀረቡት ዲሞክራቷ የምክር ቤት አባል ባርባራ ሊ ያላቸውን ተመሳሳይ ስጋት ገልጸዋል።
ብዙ ጊዜ ወዲያውኑ አይፈነዱም። ልጆች ላያቸው ላይ ሊቆሙ ሊረግጧቸው ይችላሉ። ያ ጨርሶ ልንሻገረው የሚገባን መስመር አይደለም።
የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በኤቢሲ ቴሌቪዥን በሰጡት ቃለ ምልልስ በዘርፈ ብዙ የጦር መሳሪያዎች መልክ የሚያገኙትን ዓለም አቀፍ ድጋፍ አስፈላጊነት በድጋሚ አንስተዋል።
F-16 ተዋጊ ጀት ወይም ሌላው የሚያስፈልገን የጦር መሳሪያ በፍጥነት የመንቀሳቀስ እድል ይሰጠናል። ተጨማሪ ህይወት ለማትረፍና ይዞታችን ለረጅም ጊዜ ይዘን እንቆይ ይረዳናል።
ዜሌንስኪ ሊትዌኒያ ቪሊኒያስ ውስጥ ከሚሰበሰቡት የኔቶ መሪዎች ግልጽ የሆነ የደህንነት ዋስትና ማግኘት እንደሚፈልጉ ጨምረው ገልጸዋል። ሲኤንኤን ቴሌቪዥን ላይ የቀረቡት ዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩክሬን በቅርብ ጊዜ የኔቶ ወታደራዊ ህብረትን ትቀላቀላለች የሚለውን ግምት ዝቅ አድርገውታል።
I don't think there is unanimity in NATO about whether or not to bring Ukraine into
አሁን ጦርነቱ እየተካሄደ ባለበት በዚህ መካከል ዩክሬንን ወደ ኔቶ ቤተሰብ በማምጣትም ሆነ ባለማምጣት ላይ አንድነት ያለ አይመስለኝም። የኔቶ አባልነት ሁሉንም አስፈላጊ መስፈርቶች ማሟላትን የሚጠይቅ የተወሰነ ጊዜ ነው የሚጠይቅ ሂደት ነው። ከዲሞክራሲያዊ ስርዓት ግንባታ አንስቶ እስከ ሌሎች ጠቅላላ ጉዳዮች ድረስ።
ሪፐብሊካኑ የምክር ቤት አባል ማይክ መኮል ተመሳሳይ አስተያየታቸውን ሲኤንኤን ቴሌቪዥን ላይ ገልጸዋል።
ለመዋጋት ያላቸው ፍላጎታቸውን አሳይተዋል። ከአምባገነንና ጭቆና ጋር በመታገል ለነጻነትና ዲሞክራሲ ያላቸውን ፍላጎት አሳይተዋል። ስለዚህ ይገባቸዋል ይመስለኛል። ይሁን እንጂ ግን ወደ ኔቶ አባልነት በፍጥነት ለማስገባት በትክክለኛው መስመር ላይ ማስቀመጥ ይኖርብናል።
በኔቶ መሪዎች ጉባኤ ላይ ኪቭን ወደ ኔቶ አባልነት መግባት ወደምትችልበት ደረጃ ለማቅረብ ስለሚቻልበት መንገድ ውይይት ይደረጋል ተብሎ ይጠበቃል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ጊዜ ነው። የመጀመሪያው ዘገባችን ወይም ደግሞ ቃለም ጠይቃችን ታዲያ ሐኪሙን ምን ጠይቅሎት ነው? ለሕክምና አልበገር ያለን የመደበት ህመም አስመልክቶ ከአንድ የፕሮግራሙ ተከታታይ ለደረሰ ጥያቄ የተሰጠ ሙያዊ ማብራሪያ ሐኪሙን ጠይቁ ለምሽቱ ያሰናዳው ምላሽ ነው። ሙያዊ ትንታኔውን የሚሰጡን ደግሞ የአንጎል ሐኪሙ ዶክተር ዳዊት ወንድማገኝ ናቸው። በቶሮንቶ ዩኒቨርሲቲ በአንጎል ሕክምና መምህርነትና በአእምሮ ሕክምና ሕክምና በማገልገል ላይ ይገኛሉ። ያነጋገራቸው አሉላ ከበደ ነው።
አንድ የፕሮግራሙ ተከታታይ የሆኑ አድማጭ ያደረሱን ጥያቄ ነው የምሽቱ ሐኪሙን ይጠይቁ መነሻ። አንድ ሰው የመደበት ህመሙ ከዚህ ቀደም ያሽሉት የነበሩ መድኃኒቶች አልሰራ ሲሉት ምን ማድረግ አለበት የሚል ነው። ለመድኃኒት አልበገር የሚልስ የመደበት ህመም እንዴት ነው የሚፈጠረው? ጨምረው ያስረዱን።
እንግዲህ በመሰረቱ የድባቴ ህመም ወይም ሌላ ሁሉም አይነት የአእምሮ ህመም አይነቶች ከምንድን ነው የሚመጡት የሚለውን መረዳት ያስፈልጋል። እንደምታውቀው ሁሉም የአእምሮ ህመም አይነቶች አንድ መነሻ የላቸውም። መነሻቸው ብዙ ነው። ስለዚህ እንደ መነሻቸው ጥንካሬ ለየግለሰቡ የሚሰጠው የህክምና አይነት ለግለሰቡ ይሆናል ተብሎ የሚታሰበው ነው። ስለዚህ አንዳንድ ሰዎች መድኃኒት እንዲወስዱ ይደረጋል። አንዳንድ ሳይኮቴራፒ የንግግር ህክምና ብቻ እንዲወስዱ ይደረጋል። አንዳንድ ሰዎች ደግሞ ሁለቱን አንድ ላይ አድርገው እንዲወስዱ ይደረጋል። ግን እያንዳንዳችን ልዩ የሆነ የግል ማንነት ስላለን ሁሉም ሰው እኩል ለመድኃኒት ምላሽ አይሰጡም እና አንዳንድ ሰዎች ላይ ጠንከር ያለ ለማከም የሚያስቸግር የድባቴ አይነት ህመም ይከሰታል። ከሰት የግለሰቡን ምክንያት ማጥናትና ማወቁ ነው መሰረታዊ የሆነው የህክምና አካሄድም ሆነው። ምክንያቱም ሁሉም መድኃኒት ለሁሉም ሰው እኩል ስለማይሰራ ነው። በአጠቃላይ ግን የምናደርገው አንድ ከጀምለ ምሳሌ መድኃኒት ከሆነ የምንጀምረው መድኃኒት እንሰጣለን። መድኃኒቱን ከተወሰኑ ሳምንታት በኋላ አይተን በቂ ለውጥ ካላሳየ ወይ ከሌላ መድኃኒት ጋር እናቀላቅሎ እንላለን፣ ወይ ተጨማሪ አጋዥ መድኃኒት እናርግለት እንላለን። ከዛ ለውጥ ካሳየን በተወሰነ ያህል ጊዜ ህክምናውን እንቀጥላለን። እንደዛ አድርጎ ግን የህመሙ ላይ ለውጥ የማይመጣ ከሆነ የህመሙን ስሜት ከማጥፋት ይልቅ ትኩረታችን በህመሙ ምክንያት ሰው ላይ የሚፈጠረውን ጫና በህይወት ላይ የሚፈጠረውን ጉዳት መቀነስ ይሆናል ትኩረቱ ማለት ነው። እና በአብዛኛው ከህመም ስሜት ማጥፋት ባለፈ መስራት እንዲችላለን፣ ከሰዎች ጋር ያለው ግንኙነት ጥሩ እንዲሆን ማድረግ ይቻላለን፣ ከህመሙ ጋር እንዴት አድርጎ የአኗኗሩ ዘይቤው ጥራቱ ሳይበላሽበት እንዴት መኖር ይችላል ወደሚለው አካሄድ እንሄድና በአብዛኛው ንግግር ላይ ያተኮሩ ህክምናዎችን መስጠትን እንመርጣለን።
ዶክተር ዳዊት፣ ይሄ አዲስ ህመምተኛ መድኃኒት ታዞለት ምላሽ ባይሰጥ ቅድም ያሏቸው የተለያዩ ምክንያቶች ከመንስኤውም ጋር ሊዛመዱ የሚችሉት እንዳሉት ሁሉ እየወሰደ ያለው መድኃኒትስ አልሰራ የሚልበት ሁኔታ ይፈጠራል? ጥያቄያችን እንዳነሱት ከሆነስ ምንድን ነው የዚህ አማራጩ?
ይፈጠራል። እንግዲህ ሲፈጠር ገባ ያው እየኖርን አይደል? እየታከምን እኮ እየኖርን ነው። እና እንደዚህ አይነት ህክምናዎች አሉ። ድብርት ለመሳሰለው ህክምና ደግሞ ረዘም ያለ ጊዜ አሁን ለምሳሌ በቀጥታ ቢሰራለት አንድ ሰው ድብርት ህክምና ጀመረ በመድኃኒት ብቻ በጣም በቃ ጥሩ ስክት ያለ የተሟላ የህክምና ለውጥ ያመጣል። ካ 9 ወር ማከም አለ ከ6 ወር ከ9 ካለ በለዚያ ግን እስከ 2 ዓመት እንደዚህ መቀጠላል። ግን በ2 ዓመት ውስጥ ደግሞ በሰው ህይወት ውስጥ ብዙ ነገር ይኖራል፣ ብዙ ነገር ይገጥ ህመሙ የሚቀሰቅስ የሚያብስ የሚያባብስ ሁኔታዎችን መገምገም ይፈልጋል። ለምሳሌ ለዚህ ሰው ሰራ የነበረው ምን ሆኖ ሳይሰራለት አንድ እሱ ነው። ሌላ አካላዊ ለውጥ አምጥቷል። ስለዚህ መድኃኒቱን ሰውነቱ ከዚህ በፊት የሚያስተናግድበት አወቃቀር ተለውጧል። ያ ካልሆነ ግን ከተወሰነ ጊዜ በኋላ መድኃኒቱ አልሰራም የሚል ባህሪ ካመጣ ምናልባት የመድኃኒቱ አወሳሰብ ወይም የመድኃኒቱ ሊያደርግ የሚችለውን ነገር አድርጎ መጨረስ ሊሆን ስለሚችል ወደ ሌሎች አማራጮች መሄድን እንገደዳል። ከሐኪም ጋር ተመካክሮ ማጥራትና ማወቅ ያስፈልጋል። እሱን ካደረግክ በኋላ የራሱን መድኃኒት ማሻሻል፣ መቀየር፣ መጠኑን መለወጥ። ለምሳሌ አሁን አንዳንድ ጊዜ የመጠን ችግር ሊሆን ይችላል። ለምሳሌ አንዳንድ የድባቴ ህመም የምንጠቀምባቸው መድኃኒቶች ለምሳሌ በል ከ200 ሚሊግራም መስጠት የምችለው መድኃኒት ቢሆን ግን የምጀምረው 50 ላይ በ50ው ለውጥ ሊያሳይ ይችላል። ሰው በ50ው ለውጥ ካሳየ እና ደህና ከሆነ እሱን የምጨምርበት ምንም ምክንያት የለም። በ50ው ይዞት ይቀጥላል። ወይ በ100 ለውጥ ካሳየ ከዛ ግን 100 ላይ 6 ወር ደህና ሆኖ 7ኛው ወር ላይ በቃ መስራት ሊያቆም ከእንትን ካለ ምናልባት የሚያስፈልገው እስከ መጨረሻው መሄድ ሊሆን ይችላል። ይሄንኑ መድኃኒት
መጠኑን ማስተካከል ሊሆን ይችላል።
አዎ መጠኑን ማስተካከል ሊሆን ይችላል።
አንዳንድ ህሙማን ቀደም ሲል ይወስዷቸው ከነበሩ የጸረ ድባቴ በእንግሊዝኛው አጠራር አንታይ ዲፕሬሳንት የሚባሉት እነኚህ ዘርፈ ብዙ መድኃኒቶች ቀደም ብለው እንደገለጿቸው የተለያዩ መድኃኒቶች አልሰራ ላሏቸው ህሙማን ኬታሚን የሚባለው የመድኃኒት አይነት አዲስ የነርቮች ትስስር ወይም ቁርኝት ኒውሮፕላስቲሲቲ የሚባለውን ነው በአማርኛ ቀረብ ለማድረግ አስገኘ የሚባለው ለውጥ ለንባብ በቅቷል። እንደው ለጠቅላላ እውቀት ተግባራዊና የዕለት ተዕለት ህክምና ውስጥ የሚገባም ባይሆን ምንድን ነው የሳይንስን ጥናትም የማየት እድል ከነበሩት ምንስ ያህል ትርጉም አለው? ይሄ
እንግዲህ አንደኛው ብዙዎቻችን አእምሮ ህክምና የምንወድበት ምክንያቱም ብዙ ያላለቀ ያልታወቀ ነገር ስላለው እና ሁሌ አዲስ የህክምና አይነቶች ሙከራ ይደረጋል። አሁን አንደኛው ለምሳሌ የኬታሚን እና የኬታሚን ሲስተም አሁን መድኃኒት ለድባቴ ስንሰጥ ሌሎቹ መድኃኒቶች አሁን በእጃችን ላይ ያሉ ብዙዎቹ የምንጠቀምባቸው መድኃኒቶች አንጎላችን ላይ ሄደው የሚይዙት የነርቭ አወቃቀር ስርዓት ሄደው እዛ ጋር ይሰራሉ ብለን እና ኬታሚን የሚባለው ለምሳሌ ሌላ ቦታ ላይ አሁን ከተለመዱት ሌላ ቦታ ላይ ሄደው የሚሰራ የተወሰኑ ጥናቶች ያሉት ከዛ በመቀጠል ደግሞ ከኬታሚንም በተጨማሪ ሌሎች አሁን ያልከውን የነርቭን ተሳላጭነት ተለጣጭነት እና የማገገም አቅም የነርቭ ስርዓቱ ከእንደገና እንደ አዲስ አገግሞ የመደራጀት አቅምን የሚያበረታቱ መድኃኒቶች በብዙ በጥናት ደረጃ እየተሞከሩ ያሉ አሉ። አንዳንዶቹም አንዳንድ ቦታ ላይ የሚሰጡ አሉ። አሁን ኬታሚን በአፍንጫ የሚሰጣ ለኬታሚን ድሮ እንዲል እንደማደንዘሻ የምንጠቀም የነበረ መድኃኒት ነው። አሁንም ለማደንዘሻ ነት በደንብ ኦፕራሲዮን ክፍል ውስጥ እንጠቀምበታለን አሉ። ግን እነዚህ አሁን በጋይድላይን ውስጥ ገብተው ብዙ ጥቅም ላይ እየዋሉ አይደል። በአብዛኛው ግን በጣም አልበገር ላለ ጠቀም ላለ አስቸገረ የድባቴ አይነት የሚጠቅመው ከሳይኮቴራፒ ጋር የተደራጀ የተጣመረ መድኃኒት ሕክምና መከተል ነው አንድ። ከሱ ቀጥሎ ግን ከመድኃኒት በዘመን አሁን የአርቴሜስ የሚባላል በማግኔት አንጎልም ስቲሙሌት የማድረግ ሕክምና ነው። እነዚህ አሁን በጣም እንደው በዋናው የሕክምና መስመር ሂደን በየቀኑ የምንጠቀምባቸው አይደለም። ግን ሞክረን ብዙ ነገር አልሆን ሲል የምንጠቀምባቸው አንዳንድ የሕክምና አይነቶች አሉና ወደፊት አሁን የምናያቸውን ከምንላቸው በላይ ሌላ የሕክምና አይነት ይመጣል ብለን ተስፋ እናደርጋለን። አሁን ባለው ግን ያለው ነገር ጠንካራ ጥሩ የሆነ የድንግግር ሕክምና ማድረግ ነው። መድኃኒቶቹን በምን መጠን በምን አግባብ እንወስዳለን የሚለውም ማድረግ ነው የሚቻለው በአብዛኛው።
መልካም ዶክተር ዳዊት ከዚሁ የመደበት በሽታ ጋር በተያያዘ የሚሰጡት መድኃኒቶች በተለይ በታዳጊ ልጆች ላይ ያላቸውን ምላሽ የተመለከተ አነጋጋሪ የሆነ ነገር ይሰማል። በዚህ በዩናይት ስቴትስም በሌሎች አካባቢዎችም አንድ አድማጫችን የጠየቁንን ጥያቄ መነሻ አድርገን በቀጣዩ ፕሮግራማችን የምንመለስበት እናደርጋለን። ለዛሬው ለጊዜው ለሰጡን ሙያዊ ማብራሪያ አመሰግናለሁ። እግዜር ይስጥልኝ።
በመቀጠል ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በሱዳን የጦር ኃይሉ መሪ ጀነራል አብዱልፈታህ አልቡርሃን ባለፈው ሳምንት የሀገሪቱ ወጣቶች ከፈጥኖ ደራሽ ኃይሉ ጋር በሚካሄደው ውጊያ እንዲሳተፉ በድጋሚ ጥሪ አቅርበዋል። አንዳንዶች ጥሪውን ብሔራዊ ግዴታችን ነው ብለው ሲቀበሉ፣ ሌሎች ደግሞ ጦርነቱን ያራዝመዋል የሚል ስጋታቸውን ገልጸዋል። ማይክል አቲት ይህንን ዘገባ ከጁባ አስተላልፎልናል። ለሌላ በአፍሪካ ነክ ርዕሰ ጉዳይ የተመረጠ ዘገባ ደግሞ በሀገር ውስጥ በሙስና ወንጀል ክሶች የተጠመዱት የደቡብ አፍሪካው የቀድሞ ፕሬዚዳንት ጄኮብ ዙማ ባለፈው ሳምንት ዚምባብዌ ውስጥ በተካሄደው የአፍሪካ ካርበን ክሬዲት ዓመታዊ ጉባኤ ላይ ቤላሩስን ወክለው ተሳትፈዋል። ቤላሩስ ሩሲያ ዩክሬን ላይ የከፈተችውን ወረራ ትደግፋለች። ቫግነር ግሩፕ የተባለው አወዛጋቢውን የሩሲያ የቅጥረኛ ወታደሮች ቡድንም በማስተናገድ ላይ ትገኛለች። ተንታኞች ታዲያ ዙማ የቤላሩስና የአፍሪካ ንግድ ማህበር ቦርድ አባል ለመሆን የበቁት ከዚያች ሀገር ጋር ቅርብ የሆነ ግንኙነት ስላላቸው መሆኑን ይናገራሉ። የኮሎምበስ ማቬንጋ ዘገባ ከሀራሬ ደርሶናል። ቆንጅታዬ ሁለቱን አንድ ላይ እንደሚከተለው አሰናድታቸዋለች።
የሱዳን ጦርነት ሶስተኛ ወሩን ይዟል። የሀገሪቱ የጦር ሰራዊት መሪም ወጣቶች ታጥቀው ፈጥኖ ደራሽ ኃይሉን እንዲወጉ እንደገና ጥሪ አድርገዋል። አንዳንድ ሱዳናውያን ይሄ ብሔራዊ ግዴታችን ነው ይላሉ። ለምሳሌ የካርቱም ነዋሪው አብዱል ሐዘን ኢሻክ ህዝቡ ታጥቆ ራሱንም ሀገሩንም መጠበቅ መብቱ ነው ብለዋል። የ32 ዓመት ወጣት የሆነውን ልጃቸውን መሐመድን የጦር ሰራዊቱን ተቀላቅለህ ለሀገር ተዋጋ እያሉም እያበረታቱ ናቸው። አብዱል ሐዚም የአልቡርሃን ጥሪ እንደውም ዘግይቷል ባይ ናቸው።
ህዝቡ ተባብሮ ሀገሩን መጠበቅ አለበት ያሉት አብዱል ሐዚም ሲቪላዊ መንግስት የማቋቋሙ ጉዳይ ተገቢ ነው፣ አሁን ግን መቅደም ያለበት ከጦር ኃይሉ ጎን ሆኖ ሀገርን ማዳን ነው ብለዋል። ጦርነቱ ከጀመረ ወዲህ የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ቢያንስ 3000 ሰዎች ተገድለዋል። 2.8 ሚሊዮን የሚሆኑ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። የ35 ዓመቷ ከዲጃ ሞአቴዝ የሶስት ወንዶችና የሁለት ሴቶች ልጆች እናት ነች። በጦርነት ጥሪው ብዙ ወጣቶች ለጉዳት ይጋለጣሉ፣ ደንበኛ ስልጠናም ሳይሰጣቸው ነው ውጊያ ውስጥ የሚገቡት በማለት ስጋቷን ገልጻለች።
በመላ ሀገሪቱ የወላጅ አልባ ልጆችና ባሎቻቸው የሞቱባቸው ሴቶች ቁጥር ይጨምራል ማለት ነው። ይሄ ሲሆን ደግሞ ጠቅላላው ኃላፊነት የሚወድቀው ሴቶቹ ትከሻ ላይ ይሆናል።
ባለፈው ሳምንት አንድ የሱዳን ባለስልጣን የለቀቁት በርከት ያሉ የሲቪል ልብስ የለበሱ ወጣቶች ኡምዱርማን የሚገኝ የጦር ሰፈር ውስጥ ሲዘዋወሩ የሚያሳይ ቪዲዮ ወጥቶ ነበር። የሱዳን የጦር ኃይል ቃል አቀባይ ናቢል አብደላ በመላው ሱዳን በሺዎች የተቆጠሩ በጎ ፈቃደኞች ለውጊያ እየተመዘገቡ መሆኑን ለቪኦኤ አረጋግጠዋል። አብዛኛው ሱዳናዊ ጦርነቱ ከተጀመረበት ጊዜ አንስቶ አዝምቱን እያለ እየጠየቀ ነበር ብለዋል ቃል አቀባዩ።
هذه استجابة كبيرة جدا بالآلاف يعني وجدت يعني
يوسف إزات يفقنو دراش هايلوكي الرسف أزاج أما كاريناتشو جنرال برهان وطاتون بوجيون دي ساتف مدراتاتشو يتشنفو مهنون بغلس يمياساي كمهنون بلاي ونجلنو بلاو أو غزوال አርኤስኤፍ የቀድሞው ፕሬዚደንት አልበሽር እስላማዊ መንግስት ርዝራዦች ሲሉ የጠሯቸውን ለማስወገድ ውጊያውን ለመቀጠል ቁርጠኛ ነው ሲሉም አክለው አስታውቀዋል። ሱዳን ውስጥ በሲቪሎች የሚመራ ዲሞክራሲያዊ መንግስት እንዳይቋቋም የጦር ኃይሉ ነው እያደናቀፈ ያለው በማለትም የፈጥኖ ደራሽ ኃይሉ አማካሪ ከሰዋል።
We try to solve this problem once and forever. Nobody will fight.
ችግሩን ላንዴና ለመጨረሻ ጊዜ ለመፍታት እንሞክራለን። ጎሳ ተኮር ውጊያ መኖር የለበትም። እዚህ ችግር ውስጥ ጎሰኝነት መግባት የለበትም። ይሄ አገራዊ አጀንዳ ጉዳይ ነው። የሱዳንን የወደፊት እጣ ፈንታ የመወሰን ግጭቱን ከስር መሰረቱ መፍትሄ የመፈለግ ጉዳይ ነው።
አህጉራዊም ይሁን ዓለም አቀፋዊ የሽምግልና ጥረቶች እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 15 ያነሳ እየቀጠለ ያለውን ጦርነት ለማስቆም አልተቻላቸውም። ወደ ሁለተኛው የአፍሪካ ነክ ርዕሶች ዘገባ ስናመራ በአገር ውስጥ በቀረቡባቸው የሙስና ወንጀል ክሶች የተጠመዱት የደቡብ አፍሪካው የቀድሞ ፕሬዚደንት ጄኮብ ዙማ ባለፈው ሳምንት ዚምባብዌ ውስጥ በተካሄደው የአፍሪካ ካርበን ክሬዲት ገበያ ጉባኤ ላይ ቤላሩስን ወክለው ተሳትፈዋል። ተንታኞች ታዲያ ዙማ የቤላሩስና የአፍሪካ የውጭ ንግድ ማህበር የቦርድ አባል ለመሆን የበቁት ከሚንስክ ጋር የቅርብ ግንኙነት ስላላቸው ነው እያሉ ነው።
Brothers and sisters, as a demonstration that Africa is on the move.
እህቶቼና ወንድሞቼ አፍሪካ ወደፊት እየተራመደች መሆኗን ማሳያ እንዲሆን የ2 ሚሊዮን የካርቦን ልቀት ማካካሻ ሰርቲፊኬት ለዚህ ታላቅ ጉባኤ አዘጋጆች አበረክታለሁ። የአፍሪካ የበጎ ፈቃድ የካርቦን ክሬዲት ገበያ ከክልላዊ መሪዎች በገባነው ቃል መሰረት የተንቀሳቀስን መሆናችን ሳሳያችሁ ምስጋናዬን አቀርባለሁ።
ጉባኤው በዚምባብዌዋ የቪክቶሪያ ፎልስ የቱሪስት መዳረሻ የተካሄደ ሲሆን በዚያ ዙማ ያደረጉት 40 ደቂቃ የፈጀ ንግግር ወደ ቤላሩስ በቀጥታ ተላልፏል።
So we're not talking about geopolitics. Geopolitics will leave it to politicians.
ያውራን ያለነው ስለ ጂኦፖለቲካ አይደለም። እሱን ለፖለቲከኞች እንተዋዋለን። እሳቸው የቤላሩስን መንግስት ወክለው ነው የተገኙት። ቤላሩስ እንደምታውቁት ለዚምባብዌ 3500 ትራክተሮች መስጠቷን ታውቃላችሁ ብያምናለሁ። እናም የቤላሩስ መንግስት ነው ፕሬዚደንት ዙማን የላካቸው። እኔ ያደረጉ ያሉትን ወድጄላቸዋለሁ ምክንያቱም እነሱ አፍሪካውያንን ይረዳሉ። ስለዚህ አፍሪካዊ መሪን ላኩ። ይሄ ትልቅ ነገር ነው። አሜሪካኖቹም የቀድሞ የአፍሪካ መሪዎችን ተወካያቸው ያደረጉ ለመላክ ማሰብ አለባቸው። ኦባማም ቢሆኑ ቦሪስ ጆንሰንም ቢሆኑ እኛ ችግር የለንም። ለምን ትራምፕ አይሆኑም?
ቤን ቹሚቱንጌ ከጉባኤው አዘጋጆች አንዱ ሲሆኑ ዙማ ማህበሩን ወክለው ልዩ ንግግር ነው ያሰሙት ሲሉ ለቪኦኤ ተናግረዋል። ቤላሩስ ለሩሲያ የዩክሬን ወረራ የምትሰጠው ድጋፍ ዙማንም ይሁን ይህንን ጉባኤ የሚመለከተው አይደለም ብለዋል የጉባኤው አዘጋጅ። በዚምባብዌ የአፍሪካ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ጥናት ክፍል ኃላፊ የሆኑት አሌክዛንደር ሩሴሮ በበኩላቸው ዙማ ከቤላሩስ ጋር ያላቸው ግንኙነት ከሶቪየት ህብረት ዘመን የጀመረ መሆኑን አስታውሰዋል። ሩሲያም ቤላሩስም የሶቪየት አካል ነበሩ። ያኔ ደግሞ የአፍሪካ ብሔራዊ ኮንግረስ ከሶቪየት ህብረት ወታደራዊ ስልጣናና የገንዘብ ድጋፍ ያገኝ እንደነበረ አስረድተዋል።
So all this, if you connect the dots, you would realize that when push comes to shove, South Africa will always lean.
ስለዚህ እነዚህን ነጥቦች ስናገናዝብ ደቡብ አፍሪካ መምረጥ ካለባት የሩሲያና የዩክሬንን ጦርነት በሚመለከት የምትቆመው ከምዕራባውያኑ ጎን ሳይሆን ከሩሲያ ጎን ነው። የገለልተኝነት ጉዳይ አይደለም። ደቡብ አፍሪካ ከሪዮት ዓለም አቋያ ከዩናይትድ ስቴትስ ይልቅ ለሩሲያ ተቀርባለች። ይሄ ደግሞ የደቡብ አፍሪካን ኤኤንሲን ጨምሮ ከነጻነት ንቅናቄዎች ጋር የተያያዘ ታሪክ አለው። ስለዚህ ጄኮብ ዙማ ቤላሩስን ወክለው መምጣት ታቸው ያን ታሪካችንን በብዛት ያሳያል።
በመሆኑም ጉዳዩ በድህረ ቀዝቃዛው ጦርነትም ቢሆን ታሪካዊና ርዕዮተ ዓለማዊ ገጽታ ያለው መሆኑን ተንታኙ አስረድተዋል። ሌላኛው የጉባኤው አዘጋጅ ኪዌኔሊ ሂላባንጋና በበኩላቸው አፍሪካ በተፈጥሮ ሀብቷ በዘላቂነት ተጠቃሚ ትሆናለች ብለው ተስፋ እንደሚያደርጉ ተናግረዋል።
ይህ ራዕይ አፍሪካን በዓለም አቀፍ ልማት ማዕከል ሆና በንቃት እንድትሳተፍ የተፈጥሮ ሀብቷን በመጠቀም በግዙፍ ዓለም አቀፍ ገበያ እንድታተርፍ ለማድረግ የታለመ ነው። የአፍሪካ ትንሳኤ ወቅቱ አሁን ነው። ይህ የአፍሪካ ትውልድ ለዚህ ቆርጦ የተነሳ ብቻ ሳይሆን አፍሪካን የተሻለች ለማድረግ የሚያስፈልገውን ጽናትና ብልሃት የታጠቀ ትውልድ ነው።
ዚምባብዌ ቪክቶሪያ ፎልስ ላይ ለሶስት ቀናት የተካሄደው የአፍሪካ የካርቦን ክሬዲት ገበያ ጉባኤ በሚቀጥለው ዓመት በተመሳሳይ ቦታ ሊካሄድ ተወስኖ ተጠናቋል።
በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። ኬኔዲ አባተ ይጠብቃችኋል።
አርባ ምንጭ ከተማ ከሁለት ተከታታይ ዓመታት የኢትዮጵያ ፕሪሚየር ሊግ ተሳትፎ በኋላ ዳግም ወደ ከፍተኛ ሊግ ወርዷል። ለኢትዮጵያ እግር ኳስ ከፍተኛ አስተዋጽኦ በማበርከት የሚታወቀው አርባ ምንጭ ከተማ ከቅርብ ጊዜ ወዲህ ግን በትልቁ የሀገሪቱ ሊግ ላይ መቆየት ፈተና ሆኖበታል። በ2014 ዓ.ም ዳግም ወደ ፕሪሚየር ሊግ ተመልሶ ሲወዳደር የነበረው ክለቡ ከሁለት ዓመት በላይ መቆየት ተስኖት ዘንድሮ ለመውረድ ተገዷል። በሊጉ የመጨረሻ ጨዋታ ሐዋሳ ከተማን የገጠመው አርባ ምንጭ ከተማ በጨዋታው ላይ ከተጋጣሚው የተሻለ የግብ ሙከራ ቢያደርግም 1-1 በሆነ የአቻ ውጤት ተለያይቷል። ይህን ውጤት ይዞ በሊጉ ለመሰንበት የወልቂጤን በአዳማ መሸነፍ የሚጠብቅ ቢሆንም ወልቂጤም ከአዳማ ጋር አንድ እኩል መለያየት ችሏል። በመሆኑም ወልቂጤ በሊጉ ሲሰነብት አርባ ምንጭ ለገጣፎ ለገዳዲንና ኢትዮ ኤሌክትሪክን ተከትሎ ከሊጉ ወርዷል። የሊጉ አሸናፊ ቅዱስ ጊዮርጊስ ዋንጫውን ሲያነሳ በቅደም ተከተል ሁለተኛና ሶስተኛ ሆነው ያጠናቀቁት ባህር ዳር ከተማና ኢትዮጵያ መድን የብርና የነሐ ሀስ ሜዳሊያቸውን ተረክበዋል። የሩሲያና የቤላሩስ አትሌቶች ለ2024 የፓሪስ ኦሎምፒክ ብቁ ለመሆን የሚያስችላቸውን ነጥብ ለማግኘት በሚደረገው የኤሽያ ጨዋታዎች ላይ እንዲወዳደሩ ይፈቀድላቸዋል ተብሏል። ከሁለቱ ሀገራት 500 አትሌቶች በቻይና ሃንግዙ በሚካሄደው የአህጉሪቱ ውድድር ላይ በገለልተኛ ባንዲራ እንዲወዳደሩ የኤሽያ ኦሎምፒክ ምክር ቤት ኦሲኤ ቅዳሜ ዕለት ድምጽ ሰጥቷል። ሆኖም በአውሮፓውያኑ ከመስከረም 28 እስከ ጥቅምት 8 በሚካሄደው በዚህ ውድድር ላይ የሩሲያና የቤላሩስ አትሌቶች ሜዳሊያ ማግኘት እንደማይፈቀድላቸው የሮይተርስ ዘገባ ያመለክታል። በኮቪድ-19 ምክንያት ለአንድ ዓመት ተራዝሞ በሚካሄደው በቻይናው የኢሲያ ጨዋታዎች ውድድር ላይ ዓለም አቀፍ ውጤት ማስመዝገብ ግን ለሁለቱ ሀገራት አትሌቶች የፓሪስን መንገድ ሊጠርግላቸው ይችላል። እንደ አውሮፓውያኑ በ2022 ሩሲያ ዩክሬንን ከወረረች በኋላ የሩሲያና የቤላሩስ አትሌቶች ከበርካታ ዓለም አቀፍ ውድድሮች ታግደው መቆየታቸው ይታወቃል። የመላው ሩሲያ የዋና ፌዴሬሽን ፕሬዝዳንት ቭላዲሚር ሳልኒኮቭ በበኩላቸው በሃንግዡ 2022 ለመወዳደር ከመወሰናቸው በፊት ተጨማሪ ዝርዝሮችን ማግኘት እንደሚያስፈልጋቸውና ለዚህም በዚህ ወር መጨረሻ ላይ የመወያየት ተስፋ እንዳላቸው ገልጸዋል። በኢሲያ ጨዋታዎች ላይ መሳተፍ አስደሳች ቢሆንም ነገር ግን በመጀመሪያ ምን ሁኔታዎች መሟላት እንዳለባቸው ማወቅ ያስፈልጋል። ስለዚህ ውሳኔያችን በዚህ ላይ ይመሰረታል ሲሉ ሳልኒኮቭ ለሩሲያው የመንግስት የዜና ወኪል ታስ ተናግረዋል። የሩሲያና የቤላሩስ የሜዳ ቴኒስ ተጫዋቾችም በተወዳጁ የዊምብልደን ሻምፒዮና ላይ በገለልተኝነት እንዲወዳደሩ ከሳምንት በፊት መፈቀዱ አይዘነጋም። ስመጥሩ የእግር ኳስ ተጫዋች ኤድዊን ቫን
የተከበራችሁ አድማጭ ተመልካቾቻችን ለሰኞ ምሽት ሐምሌ 3 2015 ዓ.ም የያዝናቸውን መሰናዶች እዚህ ላይ ይፈጽመናል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማሪክ ፌስቡክ ገጽ ላይ በመግባት ልታደርሱን ትችላላችሁ። እንዲሁም ደግሞ ያመለጧችሁን ስርጭቶች በድረ ገጻችን ላይ ቪያ ማሪክ ብላችሁ በመግባት እንድትከታተሉ እጋብዛለሁ። ስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ፣ በምሽቱ ዋና አዘጋጅነት ጽዮን ግርማ፣ መስተንግዶውን በመምራት እኔ ኤደን ገረመው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እንዲሁም ደግሞ ዲጂታል ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ።